tena nek monko male batis miskana batis mare batis muzena.
አው እግዚአብሔር ተመሰገነ ይሁን። የእግዚአብሔር ዳታ የእግዚአብሔር ድጋፍ ለክርስቲያኖች በመከራ ለሚያልፉ በዚህ ምድር ስንኖር መከራ አለ፣ ፈተና አለ፣ ውጣውረዱ ብዙ ነው። እና በመናልፍበት መከራ ሁሉ እግዚአብሔር ሊረዳን የታመነና ጻድቅ ነው ይላል። እና ምንድነው መጸለይ? ወደሱ መቅረብ፣ ወደሱ መቃተት፣ እግዚአብሔር ሆይ እርዳኝ ብሎ ወደሱ መጣራት ይበጃል። ተስፋ ቆርጦ መተው አያስፈልግም። ክርስቲያን ተስፋ ይቆርጥም ይላል። ብዙ ጊዜ በልጅነታችን የሰማነው አባባል ነውና መቁረጥ ተስፋ መቁረጥ የለብንም። እግዚአብሔር ሊረዳን ሊያግዘን የታመነና ጻድቅ ነው። ጌታችን ኢየሱስ ክርስቶስ በመከራ ውስጥ አልፎ መከራውን ሁሉ ተወጥቶ ነው ያለፈው። ያንን ሁሉ የሚያቅ ጌታ ነው ያለን። ምናምነው ጌታ በልጁ በእግዚአብሔር በልጁ በኢየሱስ ክርስቶስ አዳነን ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ደግሞ ለኛ የመጣ ነው። ለኛ የኛን ሁኔታ ደግሞ የሚያቅ ነው። ስንጸልይ ወደሱ ሊሰማን የታመነና ጻድቅ ነው። በመከራችን በመታልፉበት መከራ በመታልፉበት ውጣውረድ የህይወት ውጣውረድ ብዙ ነው። በግልም በቤተሰብም በኑሮም በስራም በተለያየ ሁኔታዎች በትምርትም በተለያየ ሁኔታዎች ጸንተን ግን በእግዚአብሔር ላይ እንቁም። ጸንተን እንቁም። ነገ ይመጣል። የጸና የታገሰ ያገኛል። የታገሰ በመከራ ያለፈ ሽልማት ያገኛል ይላል መጽሐፍ ቅዱስና በጸሎታችን እንበርታ ልላችሁ እወዳለሁ። ዝማሬው እንደዛ ስለሆነ ነው። እሺ በሚቀጥለው እዚህ እንግዲህ ተጨማሪ ማነሳላችሁ ስለ ቤት አገዛዝ በሚል ነው። አሁን ቤት የሚገዛበት ሰዓት ነው። ግን የቤት ዋጋ በጣም ከፍተኛ ሆኗል። ኢንተረስት ሬትም ከፍ ብሎ ነው ያለው። ብዙ ሰዎች ያ ኳሊፋይ ማድረግ አቅቷቸው አሉ። ግን ምንድነው ብዙ ጊዜ ባለፈው ማንስቻለሁ አፓርትመንት የሚኖሩ ሰዎች ክፍያቸው 2000 ብር ከሆነ የቤት ክራይ ደግሞ ምናልባት የሚከፍሉት እንግዲህ የ400000 ብር ቤት ወይ ደግሞ የ350000 ብር ቤት ቢሆን የቤት ክራያቸውና የአፓርትመንት ክራያቸውና የቤት ክፍያቸው ተመሳሳይ ነው የሚሆነው የሚላለ ምንድነው ተመሳሳይ ይሆናል። ብዙ ጊዜ ይቀራረባል። ጥቅሙ ግን በረጅም ጊዜ ባለፈው አንስቼላችሁ የነበረው ግለሰቦቹ እንደ ሪታየርመንት አካውንት የሚሆንላቸው እርጅና ውስጥ ሲገቡ ሪታየር ሲያደርጉ ይሄ ቤት ተከፍሎ ያልቃል የሚል አስተሳሰብ አለ። ሰዎቹ ጸንተው ሳይለውጡ ክፍያቸውን እየከፈሉ 30 ዓመት ከቆዩ ወይ ደግሞ 20 ዓመት ወይ 15 ዓመት 15 ዓመት 20 ዓመት እና 30 ዓመት ነው ያለው የቤት ክፍያ። 10ም አለ እንደዚህ እንደዚህ፣ ግን እሱ ጥሩ አይነት አይደለም። 10ም 7ም የሚባሉ ሾርት ተርም የሚባሉ ሎኖች አሉ። እነሱን ግን አልመክርም። ብዙ ጊዜ ይሄ ፐርማነንት የሆነ ተመሳሳይ የሆነ ክፍያ ያለው 15 ዓመት 20 ዓመት 30 ዓመት ያሉ ቤቶችን መግዛት ያዋጣል። ማለት እዳ ውስጥ መግባት ማለት እዳ መውሰድ ማለት ሎን መውሰድ ማለት ነው። እና ሾርት ተርም የሚባሉ ሎኖች ግን ለብዙ ሰዎች አይሆኑም። የፍሌክሲብል ናቸው። ኢንተረስታቸው ይለዋወጣል፣ ክፍያቸው ይለዋወጣል። እንደገና ደግሞ ክፍያቸውን የምትከፍሉት ኢንተረስት ብቻ ነው የምትከፍሉት ማለት ይቻላል። ለባንኩ ነው የምትከፍሉት። እና የሆነ ጊዜ ሄዶ ፐርማነንት ካልሆነ በስተቀር መጥፎ ነው፣ መጥፎ ሎን ነው። እሱን ያው አላለም። ለአንዳንድ ሰዎች ለችግር መወጫ ሲጠቀሙበት ያለው ብዙዎች እንጠቀምበታለን። ከዛ በተረፈ ግን ፐርማነንት የሆነ ክፍያው ተመሳሳይ የሆነ የኢንተረስት ሬቱ ተመሳሳይ የሆነ ክፍያው ተመሳሳይ ላይሆን ይችላል። አንዳንድ ጊዜ ታክሱ ሲጨምር፣ ኢንሹራንሱ ሲጨምር ባንኮቹም ትንሽ ሊጨምሩ ትንሽ ሊቀንሱ ይችላሉ።
በህልውና በህልውና በመገኘት በመገኘት የማይሆንልኝ ነገር የለም የማይሆንልኝ ነገር የለም። ሁሉ ነው ቀላል፣ ሁሉ ነው ቀላል።
listening to this radio station on any smartphone or tablet.
iPhone,
Android,
BlackBerry,
Nokia,
Samsung,
Windows phones,
or whatever you have. Download the free TuneIn app from your phone or tablet's app store.
Tune in with music, sports, news, and comedy
from over 70,000 radio stations around the world, including this Beasley Broadcast Group station. Check it out at TuneIn.com
or your app store.
AM 1100.
The following program is paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያ ድምጽ የሬዲዮ አገልግሎት ነው። የኢትዮጵያ ድምጽ የሬዲዮ አገልግሎት የሚያስተላልፈው ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
መጀመሪያው ዜማ አባታችን ሆይ ይባላል። በስማም ወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ስምህን ለመጥራት ለማመስገን ላበቃኸኝ አምላክ ክብር ምስጋና ይድረስ። አባታችን በሰማያት ላይ ያለህ ተለይቶ ይመስገን ክብር ስምህ መንግስትህን የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም የእንዲደረግ ይሁን በሰማይ ሞተን ተነስተን ከደይን እንድንኖር ምስጋናህ ምግብ ሆኖን ዛሬም በምድር ስጋ ህይወት ሳለን ምግባችንን በየለቱ አቀስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንህል ይቅር በገሃነም በክፉ ሁሉ ማት አትጣለን አድነን እንጂ ከሞት የችን መንግስት የማያገኛት ልፈት ጌትነትም ካሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ
ጤና ይስጥልኝ አድማጮቻችን እንደምን ሰንታችኋል ዛሬ ቀኑ የካቲት 18 ቀን 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል እንደተለመደው እንግዲህ ያብይ ጾምን ጀምርንበት አንደኛ ሳምንት ያገባድን ነው። እንኳን ለጾሙ ለአብይ ጾም በደና ደረሳችሁ ይያልን በጸሎት ጀምረናል። በጸሎት ጀምርንም በጸሎት እንጨርስና በዓሉንም በዓል አድርገን እንድናከብር ለሀገራችንም ለህዝባችንም ሰላም እንዲመጣበት ነገር እየተመኘ ነው። ደሳምንቱ ፕሮግራማችን ነው ምንገባው። ይስማማል አሸናፊ?
አይ ይስማኛል።
እንግዲህ ያብይ ጾም መጥቷል። ባብይ ጾም የካቲት ብዙ ነገሮች አሉ። በዘንድሮ ግን በገና ፍስክና በሁዳሌ ጾም መሃል ቀኑ አጠረብኝ ወይንም ነገሮች ረዘሙብኝ ወይንም እድሜ እየቸኮለ
ይወጣል። በጣም ተቀራርቧል
ወይንስ እድሜ
ነው? ተቀራረበ በጣም።
አዎ በጣም ቀረበብኝ። ግን ለማንኛቸውም እዚህ ደርሰናል።
አዎ መጋቢት የሚፈታው እኮ ሚያዝያ 4 ነው።
አዎ ከዚህ በፊት ሚያዝያ
ዝም ብሎ እንደዚህ ሆነ እንኳን ብዙ አላቅም። ሚያዝያ ሲበላ ጥሩ አይደለም እ ማዛ ሙሉ ሚያዝያ ሙሉ ሲበላ ጥሩ አይደለም ይባላል።
አይ እንስማ ሚያዝያን በላኑ ሰኔ በላኑ አንድም ጥሩ ነገር የለም። አሁን እስከምናየው ድረስ
ምን
ሰበብ ነው እንጂ ምን ላመጣው እንትን ይላል።
አዎ ሰበብ ነው ነገር
የኛ ሰው በእንትን በተስፋና በቀልድ በጨዋታ ነው የሚያሳልፈውና ነገሮችን በዛ መልክ ነው እንጂ ምንም ሚያዚያም በላኑ። እንግዲህ ችግሩ እኮ ሚያዚያም ሙሉ ለማብላት ሆነ ነገምሽ ለማብላት ሚያዚያ ድረስ የሚያደርሰን አንደኛ የህይወት ዋስትና አለ ነው። ሁለተኛ ነገር እዛስ እንደረስ ደግሞ ምግቡስ ይኖራል ወይ? አሁን ዶሮ እንኳን
እሱም ችግር ነው።
የዶሮ ቅርጫ ተጀምሯል። የሽሮ ቅርጫ ከመጀመሩ በፊት እንግዲህ
ዳቦ ነበር መድመቂያችን። ዳቦ ይቆረሳል። እሱ
በዘንድሮ ስንዴ እኔ እንደው ዝም ብዬ ቁጭ ብዬ ስመለከተው ባለፈው ምንድን ነው አንድ በዓል የጥምቀትን በዓልና ደመራን ስናከብር ከዛ በፊት ያሉትን ሁለት ጊዜዎች የተናገርናቸው ነበሩ። በቃ ባለፈው 5 አመት ጠቅላይ ሚኒስትሩ ከመጡ ጀምሮ በዓላችን በዓል ሳይሆን ፖለቲካ ሆኖ መንፈሱን ስሜቱን ሁሉ የጠፋበት ነገር እየሆነ መጥቷል። የሚቀጥለው ሳምንት የአድዋ በዓል ይከበራል። የዛሬ 2 አመት ይመስለኛል መስቀል አደባባይ ላይ የአብይና አባነፍሶን እንትን ፎቶግራፍ ተሰቅሎ ነበርና ጉድ ሲባል ነበር። አሁን በደምኛ አቶ ዋቅጀራ ማን ነው የባህል ሚኒስትሩ?
ቀጀላ ዋቅጀራ
ባሉበት
ቀጀላ
መርዳሳ ባሉበት የኦሮሚያ ክልል ጽፈት ቤት ውስጥ መከላከያ በዓሉን እንዲያከብረው ቦታ ሁሉ ተቀይሮ ፎቶግራፎች ሁሉ ልክ የዛሬ ሁለት ዓመት እንትን ነበር የመግቢያቢያ ሰነድ የሚባል ነገር አለ። የመግቢያቢያ ፎቶግራፍ ነበር ያሳዩን የነበረውና አሁን ኦፊሻል በሚመስል መልኩ ታሪክ እየተሰረቀ ያለበት ጊዜ ነው ያለነው። እና ምንድን ነው ይሄ መንግስት፣ የጠቅላይ ሚኒስትሩ መንግስት የሚፈልገው ታሪክን ለማጥፋት ነው ወይንስ ያልተሰራውን ሰርቻለሁ ነው የሚሆን? ልጅ ያልተሰሩ ብዙ ነገሮች ሰርቻለሁ የተባላለ። ግን ይሄ ደግሞ የዓለም ታሪክ ላይ ያለ ነገር ነው። ኢትዮጵያኖች የጻፉት አይደለም። በነገራችን ላይ አውሮፓኖች ብዙ የደነገጡበት ያፈሩበት ታሪክ ግን እንደ ታሪክ ደግሞ የጻፉት ነበርና እንዴት ነው ይህን ለማበላሸት ነው የሚኬደው? አንዳንዴ ምንድነው የሚፈልገው መንግስት የሚለው ነገር ራሱ ግራ እየገባ ይመጥቷል። በተለይ የጠቅላይ ሚኒስትሩ መንግስት።
እሺ በዛ ከመግባት በፊት በመጀመሪያ ኦፊሻሊ ነው የሚኒሊክ ፎቶግራፎች እንዳይደረጉ እና በወቅቱ በዓሉ ሲከበር በወቅቱ ያለ መሪ አገር በማስቀጠል ድርሻው የአድዋን ታሪክ ያስቀጠለ የተጋራ በሚል መልኩ እንዲቀርብ የሚለው ነገር የእንትን አይደለም። ዝም ብሎ ለአንድ ጊዜ ሳይሆን እንደ መመሪያ ተይዟል። አሁን
እሺ
መመሪያ ነገር ወጥቷል እና በዓሉም ወደ እንትን ተወስዷል፣ ወደ መከላከያ ተወስዷል። መመሪያ ወጥቷል። እና ካሁን በኋላ አድዋ በዓል ላይ ምኒልክን አይደለም እናየው እንትና እናየው አብይን ነው። አንድ ቦታ አሁን ሳይ ነበር የአድዋው ጀግና አብይ አህመድ የሚል ነገሮች እየወጡ ነው። እና እንግዲህ ታሪክ ምንም ልትለው አችልም ይወል ለመናገር ያስቸግራሉ። ኦፍኮርስ ታሪክ መስረቅ በዛን ጊዜ የነበሩ ሰዎች ይሆኑና ከዛ የለም የከሌ ነው ትላለ። ብዙ ቦታ ላይ ያለ ነገር ለምሳሌ በእስልምና ውስጥ በጃዱ ጦርነት ጊዜ የከነልዩ መሐመድም ይያሉ የእንግሊዝን ድርሻውን ለአሊ የሚሰጡ አሉ። እንደዚህ አይነት ነገሮች ብዙ ቦታዎች ላይ ታያለ። ዋናውን ጀግና ከሌ ነው የሚባለው ነገር ከምኒልክም ጋር ተያይዞ ትልቆቹ ጀግናዎች እኮ እነ ከሌ ናቸው እነ ከሌ አይደሉም። መጀመሪያ እኮ ትግራዮች ነበር ሲዋጉ። ይሄ አንድ ነገር ነው። አሁን እኮ ጀግና የመጣ ነው አድዋ ድል ካለቀ ከመቶ ዓመት በኋላ የተወለደውን ሰውዬ የአድዋ ጀግና ነው ያደረግ ነው። እና
ሰባት ዓመት
ያን ጊዜ የእሱ ድርሻ ከምኒልክ ይበልጥ ነበር፣ አያቻ ነበር እንደማለት ነው የሆነው። እና ታሪክ ሰረቃም ለማለት አይቻልም። የሚሰርቀው እንደዚህ የሚሰረቅ ሰራቂው በቦታ ያለ ሰው ሲሆን ነው። በቦታ የሌለው ሰውዬ ምንድን ነው ታሪክ መስረቅ ሲባለው?
ጥሩ
ምንድን ነው መሰለህ፣ እኔ የምለው ምንም ይሄ ይሉኝታም አፍረት ምንም የሌለው ሰውዬ ዝም ብሎ ልጆች ምን አይነት ባህሪ ያላቸው ህጻናቶች ታውቃለህ መቼም ሁሉን ነገር የኔ ነው የሚሉት አይደል? ያገኙትን ነገር የኔ ነው። አይ ይሄ እኮ ትላንትና የኔ ነበር፣ እስከ 3-4 ዓመት ያሉ ልጆች ሁሉ ነገር የኔ ነው የሚሉት። ፕሮሰስ ማድረግ ነው የሚፈልጉ። ያ የልጅነት የአእምሮ እድገት ውስጥ ያለ ነው። ይሄ ሰውዬ እሱ ጋር ነው ያለው፣ ሁሉ ነገር የሱ ነው። ኳስ ጫወታ የሱ ነው፣ ምኑ የሱ ነው፣ ሁሉ ነገር የሱ ሆነና ገርሞን ነበር። ዝም ብሎ እዚሁ ያሉ ነገሮች ናቸው ያሜኔ ሲላቸው የነበረው መገኘት የሌለበት አርቲስት ነኝ ይላል። አርቲስቶቹን ጀነራል ይሆናል። አሁን ባሉ ነገሮች ነው። አሁን የባሰው መጣና በጊዜ ጎዳና ላይ 100 ዓመት ሄዶ እሱን መስረቅ ፈለገ። ስለዚህ እኔ የታሪክ ሰረቃም የምንም አይደለም ብሎ ታሪኩ በውጭ ሀገር የተጻፈ የሚለው ነገር አብይ ተወልዶ ስለነበረ ሽሚያም አያስነሳም። ሰውየው የአእምሮ የእድገት ደረጃ እዛ ጋር ያለ በቃ ምንም ያልበሰለ ሱፐር ኢጎ ዴቨሎፕ ያላደረገ ኢጎም የሌለው ኢድ ዶሚኔትድ ገና ከኢድ ዶሚኔሽን ውስጥ ያልወጣ ልጅ ነው እንጂ አሁን አንተ ባልከኝ በታሪክ ስረቃ በምናምን እንዲት አድርጌ ነው ላየው የምችለው? ለብጣም ያስቸግረኛል።
ለእኔም ግራ የሚገባኝ እሱ ነው። አሁን ወደ ኋላ ደግሞ ስመለከተው የእንቁላሉ ጊዜ እናት የምንበተው ንትማል የታላቁን ቤተ መንግስት አንድነት ፓርክ ብሎ ሲለውጥና የፒኮክ ስዕል እንትን ምስል እዛ ቤተ መንግስቱ ሲያስቀምጥ ይሄ ሁሉ ሰው ሲያጨበጭብለት ነገሩ የተበላሸው የዛለታ ነው። የዛን ጊዜ ለምን ተብሎ ያልተጠየቀው ለምን ብሎ ሰው በቃ በፍቅር ድብን ብሎ ወድቆ ስለነበረ፣ አንዳንድ ጊዜ ፍቅር የሚሉት ነገር እኮ መጥፎ ነው። በእናት ያጃጅላል፣ ሁሉንም አጃጅሎት የዛን ጊዜ ነው የተበላቸው። የዛን ጊዜ የተበላቸው እኔ አሁን አየሁትና ገረመኝ። በጣም ደግሞ የገረመኝ ምንድን ነው የታሪክ ማጥፋት የሚባለው ነገር የማን ነው አሁን የአውስትራሊያ አምባሳደር የሆነው የኦኤልኤፍ ሰውዬ ሌንጮ ባቲ በምንፈልግበት ጊዜ የኢትዮጵያን ታሪክ አሳንሰን የእኛን ትንግር ትልቅ አድርገን አኖረን ነበረ። እና ይሄ ታሪክን ማበላሸት ማጥፋት የሚባለው ነገር እዛ ላይ አሁን እኮ የምናያቸው አሁን ቀጨላ አቶ ቀጀላን የምንመለከተው እኮ የወይልፍ አንድ ቁጥር አቀንቃኝ የነበሩ በእነሱ ሰዎች ባለፉት 40 ዓመት 50 ዓመት ይዞት የነበረውን ነገር አብይ ያንን ተቀብሎ ወደ ተግባር የመቀየር በቃ ታሪክ የለም አልነበረም ወደሚለው ነገር ነው ግን ታሪክ እንደም ወደ ኋላ እንሂድና ደሞ እንመለከስ ሲባል በተለይ በእነዚህ በዘመናዊ የኦሮሞ ፖለቲከኞች አንጻር ስለሚኒልክም ሆነ ስለ ኢትዮጵያ ሲና የሚነገረውን ነገር ብቻ አንለው እናረጋለን እንጂ በተለይ ይሄ አንድነት የሚለው ኢትዮጵያ የሚባለው ሰው ማየት ያለበት ታሪክ ሌላ ታሪክ ደግሞ አለን። አሁን ፊንፊን የሚሉት አዲስ አበባ የሚሉት ይሄን ሚኒልክ ወሰደብን የሚሉትን ግዛት ተወስዶ ከሆነ ማሩ ወደዛ ምን ሄድ ከሆነ ከዛ በፊትም ቀደም ብለን ደግሞ ታሪኮችን እኮ መመንዘርም ይቻላልና ምን ይሃል ህብር ህዝቦች ምን ይሃል ብሔር ብሔረሰቦች ቋንቋቸው እስኪጠፋ ድረስ አድርገው አሁን ያሉበት ደረጃ ላይ እንደደረሱ የሚነሱ ታሪኮች ብዙ ታሪኮች አሉ። ቆሻሻ ታሪኮች ግን በቆሻሻ ታሪክ አይደለም አንድ ሊያደርገን የሚችል ሁላችንም የተሳተፍንበት ሁሉም ሲተሳተፈበት የሚለው ነበር ነበር ግን አንደኛ እኔ አንደኛ ልጅነቱን ያሳየ ሁለተኛ ነገር ደግሞ በአጠቃላይ እነዚህ የኦኤልኤፍ ጋር እንቀሳቀሱ የነበሩና አሁንም ከዛ ውስጥ የተጃጃሉ የኦሮሞ ፖለቲከኞች ነው የኦሮሞ ህዝብ ፖለቲከኞቹ በጣም የተበላሸ የተንሸዋረረና ለጥፋት የተዘጋጁ የሚያሳየው ነገሮች እንትን ያደረገን ነውና አንዳንዴ ወዴት ይሄድን ነው የሚለው እንትን ያደርገኛልና ያሆኑ በትንሽ መስመርሳት ታሪክ የመስረቅ ያልኩ የዛሬ ሁለት ዓመት ነው መሰለኝ አይደለም የጠቅላይ ሚኒስትር ፎቶግራፍ የዛን ጊዜ አዎ ያላምዱን ነበር የዛን ጊዜ ለግማሽ ቀን ሆሆ ተባለበት አክቲቪስቱ በዚህም በዛም አበደ ከዛው ለቀረ በቃ ተረሳ ማለት ነው ባለፈው ዓመት ግርግሮች ተፈጠሩ አሁን በደንበኛ በማዘዣ በትእዛዝ እዚህ ቦታ አይከበርም እዚህ ቦታ
አሁን መመሪያ ነው የወጣው
እሱ ነው ቆል በትእዛዝ ምልክ ወስ ነው ማለት እና እንደዚህ ያን ነገር ማድረጉ ጦንት ነገር ነው ከአምስት ዓመት በፊት አራት ዓመት በፊት ኦኤልኤፍ ሲገባ አንተ አንድ የተናገርከው ነገር ነበረ ይሄ ነገር በዚህ የሚቀጥል ከሆነ ነገ ጠዋት እናቶች እህቶቻችን የሚለብሱት ቀሚስ ላይ ያለ አረንጓዴ ቢጫ ቀይ ባንዲራ እንዳይለበስ ይከለከላ ስትል ነበር ታስታውስን ነው እኔ አስታውሳለሁ አንተም ደሰዎቹ ሾርት አሜሪካሉን ኮስተቀርና ያ ነገር ነው ምን መሰል ይሄኛ ተና ሊሆን ይሄን ነው መፍራት ብለ ነበርና አሁን ቁጭ ብለ ስትመለከተው ሹሮ ሜዳ በእያንዳንዱ ሱቅ እየተሄደ አረንጓዴ ቢጫ ቀይ እንትን ቀሚስና የሚልክን ሃውንትን ምስል ያለበትን ነገር ከየሱ ቀምጣችሁ ጣሉ እንዳያዝና እናሽጋለንና ያሸጉትን ስትመለከተው እርግጥም ለክፋትና ለታሪክን ለመስረቅ ሳይሆን ታሪክን ለመሰረዝ ለመደለዝ የመጣ ነገር ነውና አንድ ኢትዮጵያ የምትሉ ሰዎች ኢትዮጵያንን የምትሉ ሰዎች በራራ የሚለውን መጽሐፍ አንብቡት በራራ የአዲስ አበባ ስም ወደ በራራ ይቀየር አይደለም የሚለው እዛው ውስጥ ያለ ታሪኮችን ተመልከቱ ግዴላችሁም አብይ ምናልባት እንደዛ አይነት ነገሮችን ለማድረግ የተዘጋጀ ይመስለኛል የሚልክን ቤተ መንግስት ቀይሮ አንድነት ፓርክ ሲያደርገው አንድነት ፓርክ ላይ ሄዳችሁ ፎቶግራፍ ተነሳችሁ ሰዎች ያን ፎቶግራፍ በትቀዱት ደስ እንደሚላችሁ አልጠራጠረም አሁንም ክራቱም የአብይን ሸሚዝ የለበሱ ሰዎች እያቃጠሉ እና እያፈሩ ስለሆነ ስለማይ ነው አሁን እንትናችን በቅስ ጊዜያችን ብዙ ማልናባክንበት ያው በቃ እንደለመድ ነው
አው አንድ ነገር ግን
ይቅርታ
ብዙ ጊዜ እኔናንተ ስናወራ
አው
የካቲት 12 የሰማዕታት
አው
በዓልም ሲከበር
አው
የአድዋን በዓል ሲከበር አድዋ አደባባይ ላይ ይቀዘቅዝብናል ስንል መሪዎች አይ
በጣም
የሚለው ይሄ ይቆጨን ነበር በፕራይም ሚኒስትር ደረጃ አይገኝም የአድዋ በዓል ሆኖ ያ አበባ ጉንጉን ሲቀመጥ እኔ አንድ ጊዜ ኳራ ሰዓት ላይ ሄጄ አበባው ቁጥቁጭ ብሎ ሰው ሁሉ አጥቻለሁ ይሄ ይቆጨን ነበር አሁን ግን ሁለተኛ እዛ እንዳይከበር ላይ ተባለ
እንግዲህ ተመልከት እንደዚህ አይነት
አሁንና ቀጣይ እርምጃ ምን ሊሆን ይችላል ይሄ ሐውልት ይነሳ የሚል ጥያቄ አለ በኦነግ አካባቢ
እንኳን አስታውስ ቀጥል
ይሄ ሊሆን የማይችልበት ምንም ምክንያት የለም የትሬንዱን ስታየው ፖሲብል ነው የታሪክ አንድ የአንድ ሀገር የሚኒሊክ ታሪክ ክፉም ሆነ ደግ እኮ የአንድ ሀገር ታሪክ ነው እንደ ኢትዮጵያዊ እስከኖርን ድረስ እንግባባለን በቃ ይሄኛው ገጽታም አለው ይላል ይኖር ይችላል ከዛ ያኛው ትልቁም ገጽታ ደግሞ አለ በዚህ ላይ ተስማምተ ሊያግባባ በሚችል ነገር ታሪክን ይዘ ትኖራለህ እንጂ ለአንደኛው ፍላጎት ተብሎ አንደኛው የሚያይበት አንግል ብቻ እንዲቀር ተብሎ ሌላ ትልቅ ነገር እኮ ማጥፋት ማለት በጣም ተገቢም አይደለም በቃ እንደ ታሪክ እንደዚህ አይደለም እውነታው ታሪክ የሚያዝበት የሚቀመጥበት መንገድ እንደሱ አይደለም እና እኔ የምለው ነገር የሚልካው ሲነሳ አሁን ይሄ ትሬንድ ከቀጠለ የዛሬ 2 አመት 3 አመት ይነሳ የሚለው ጥያቄ ይነሳል ከዛ የሆነ ነገር ያርጉና ያነሱታል ከዛ የት ይወስደዋል ያው እንደውም ግቢው ፈተትኩላችሁ ብሎ ቤተ መንግስት ውስጥ ይከተዋል ቤተ መንግስቱን ሙዚየም ወደ ማድረግ ይሄደ ስለሆነ የሙዚየም ዕቃ ይሆናል የሙዚየም ዕቃ ውስጥ ሁሉ ነገር ነው ተቀመጠው ደግ ምናምን የለም የሙዚየም ዕቃ ያረጋል ይሄ የሚቀጣ ያቅጣጫ ነው
በነገራችን ላይ ያደግ ሲገባ የኦነግ ሰዎች የሚልክ ሀውልት እንዲነሳ ፍላጎት እንደነበራቸውና ሰልፎችም ተዘጋጅተው እንደነበረ በወቅቱ የያደግ
ፕሮቸር ሁሉ አልብሰውት ነበር
አው እና የያደግ መንግስት በወቅቱ ገና የተደረደለም ባይሆን ግን ያን በዛ ሁኔታ ላይ ያንን ነገር የተከላከለበትን ነገር አስተውሳለሁ ከጽሁፎች
አድዋን እኮ አግንኖት ነበር እኮ ያድግማ
አው
አድዋን ትልቅ አደረጋቸው ሚኒሊክን ትልቅ
አረጋቸው እና ማን ነው
ትልቅ ነው ያረጋቸው
ያው የያደግ ሰው
ይገባቸው ቦታ ሊሰጣቸው
የያደግ ሰው የነበሩት የሚገርመው ነገር ማን ነው ነጋሶ ጊዳዳ ደግሞ ሐረር ሄደው የተናገሩት ደግሞ የመቶኛው አመት በዓል የተገበረ ጊዜ እዛ ነበርኩኝና በቴሌቪዥን አይቼው ሶቪየት ስለነበርኩኝ ቴሌቪዥኑን አልሰበርኩትም በጣም በሚያሳዝን ሁኔታ አሪ ምን ከሶቪየት የሶቪየት ቴሌቪዥን ነው ምን ተረባቀ ቀጠር ቀጠለ ነው ያልኩት በጣም ምን
የራስ ቢሆን በመስኮታው ተተወረ
አጠሏሎ ምክንያቱም
በጣም
እንትን ያደርጋል እነሱ አሁን ሌላ እንዴ አሁን የሐውልት ነገስታት የይሁዳ አንበሳ ሐውልት እዛ ለጋህር አለ እሱን ለማንሳት በጣም ፍላጎት እንዳለ ይነገር ነበር በታከለው ማጊዜ በዚህ በአረቦቹ ገንዘብ ልማት እየተደረገ ነው ከሚለው አቋያ
እና ለማለም ብለው ተተውታል መሰለኝ
አሁን አላቀም እንደደረሰ ግን አሁን ሐውልት ስታነሳ እነሱ እሱን ሁሉ ለማንሳት ፍላጎት እንዳለ እየተነገረ ነበርና ተግባራዊ ሆና ላይሆንም አላቀም ግን ከክፉ ይሰውረን የሚለው ጸሎታችን እየጸለይን ካልሆነ በስተቀር በዚህ ሁኔታ አሁን እንዳልከው የሐውልቱም እንደሚነሳ ምንም ጥርጥር የለውም የአድዋ ላይ ትግራይ
ትሬንዱ እንደሰጠ
ትግራይ አድዋ ላይ
ያሱ ፎቶግራፋቸው አድዋ ላይ ስማቸው አይነሳም
እሱ ብቻ አይደለም
ዋናው ባለቤቱ
አዎ ሌላ
ፎቶግራፋቸው አያስካን ካውልኮ አይነሳም ትልበስ
ምንም ምክንያት የለም ምንም ለልማት ነው በቃ ባቡር በዛው ኮል ያልፍ ስለደረገ ልማታችን ማስቀጠል አለብን ይላል ይሄ
በቃ ሙዚየም ይግባይ ነው
በቃ በፍቅር የወደቀው ሰው ምን ያጻ ኃይለ ስላሴን እንትን ደርጋምቶ የትና አንድ ቦታ እንዳስቀመጠው አስተዋውሳለኝ ለማንኛቸው ጊዜያችን ተናነ
አው እሺ
ወደ ሚቀጥለው ሂደ የኦርቶዶክስ የሲኖዶሱ ጉዳይ አሁንም ችግር ላይ ነው ያለው በጣም ችግር ላይ ነው ያለው ሰዎች
አሁን ምንም አልተለካም እዛው ጋር ነው ያለው
እዛው ጋር ነው ያለው እንደውም የትላንትናው የፍርድ ቤት ውሳኔ እንደሰማሁት እኔ ሲኖዶስ ውስጥ ያሉት አባቶችም ትንሽ ስህተት ያደረጉ ይመስለኛል እንደኔ ነው ለሳሳት ይችላልኝ ለምን መሰለ ውግዘት የሚነሳው በሲኖዶሱ ነው እንደዚህም ብለ ተነሳ አውግዣለሁ ብለ እንደገና ደግሞ 3 አረካናት ተሰብስቦ ወይንም ደግሞ ቤተክነት ተነስተው ውግዘቱ ተነስተዋልና ወደ ስራቸው ይመለሱ ይምል እኔ አላውቅም ተሳስቼ ከሆነ ብዙም ስለማላቅ ይማቀውን ያል ነው የምናገረው እኔ እስከማቀው ድረስ አሁን እነዛ ሰዎች የፍርድ ቤት እገዳው ይነሳላችሁ ተባለ ሰዎች ወደ ስራችን ሊመለሱ ነው ማለት ነው ግን እነሱ ተስማምተናል ብለው ግን ያሰማሯቸው 25ቱ ፒፒስ ጳጳሳት የቦታ ያሉ ጳጳሳት ግን የእንትናቸውን ማን ነው አለሎቹን ሰዎች አናስገባም ብለው ውጥረት ላይ ያለበት ነገር ነው እርግጠኛ ነኝ
እንደተቆጣጠሩት
ነውና እነዚህ ሰዎች ከሰላም ፈጠረን ብሎ ሶስቱ ወጥተው ንዛኞቹን ያሰማሩበት ያለበት ነገር አለና እኔ ጠቅላይ ሚኒስትሩ ቂመኛ ነው ብየስል ያለ ምክንያት አይደለም እቺን የፈለጋትን ነገር እነዚህ ጥቁር ቀሚስ ለባሾችን ጠፍጥፍ እየሰራቸዋል ነው ያለው በነገራችን ላይ። ጥቁር ቀሚስ ለባሽ የኦርቶዶክስ ቄሶችን አባት የሚባሉትን ጠፍጥፌ እንደገና ሰራቸዋለሁ ኦርቶዶክስን እኔ በፈለኩት ነገር ሰራታለሁ ብሎ የዛተበት አለ። ይሄ ከ3 ሳምንት በፊት የተናገረው ነው። አሁን ሁሉም ያንድ ቀን ሆሆታ ተባለና አሁን እሱን ሁሉ ትተው ያ ስለ ሃይማኖቴ ለሃይማኖቴ ለመስቀሌ ለምናምን ይለው ይለ የነበረው አንጀባሙ ልቀርቶ አሁን ተመልሶ እንደገና አንድ የሚያደርጋቸው ወደ ጥላቸው ፖለቲካቸው ተገብቷልና ይሄን ነገር እንዲታየው እኔ ያስፈራይኝ ያለው ከኢትዮጵያ የመጣ ሰው ትላንትና ግንቻ አውርቻለሁኝ። የምእመኑ የእናቶች አባቶች በተለይ እናቶች አሮጊቶች እናቶች ባያት ደረጃ ያሉ እናቶች የቱን ያህል በተክሳያቸው እንደሚጠብቁና ለመጠበቅ ራሳቸውን ለመሰወት እንደተዘጋጁ ሲነግሩህ በጣም ያስደነግጣል። ግን በዛው መጠን ደግሞ አሁን ደግሞ ነገሮች የተቀዛቀዙ መስሎ ዛሬ እንደውም ሁለቱ ጳጳሳት ሷይ ሄዷል ይመስላል ዘዋይነት ነው ቦታ ወስፈኞችን ጠይቃለን ብሎ ሄደ። የተፈቱ ሰዎችም እንዳልተፈቱን ስምኝ ነገ ሌላ ጭቅጭቅ በኦሮሚያ ክልል ያለ አንድ የኦርቶዶክስ አማኝ ስብስባ ለማህበረ ቅዱሳን አዎ እነሱ ነገ ትልቅ ባል እናደርጋለን የሚል ነገር ተዘጋጅቷል። ፍጥጫ ላይ ነው ያለው አጠር ባለ መልኩ ይነገረኝ።
ይሁን በመጀመሪያ ይሄ የሃይማኖት ጉዳይ አይደለም የፖለቲካ ጉዳይ ነው። ቀጥታ የክልሉ መንግስት ያለበት ነገር የክልሉ መንግስት በቀጥታ ቦጭረቅ ብሎ ነው የገባበት የቤተክርስቲያን ውስጥ። የፌዴራል መንግስቱ ደግሞ በሚያስፈልገው ነገር ድጋፍ ያደርጋል። ሚዲያዎችን ይህንን ጉዳይ እንዳያወሩ በማድረግ አስፈላጊ እንቅስቃሴዎችን በመገደብ ድጋፍ ያደርጋል። ያኛው ግን እጁን ቦጭረቅ አድርጎ ነው የከተተበት እና እነዚህ ሶስት ሰዎች አፈንግጠው ሲወጡ ያለው አካሄድ ህዝቡን በሙሉ አነሳሳውና መንግስትን ፈተና ላይ ጣለው የፌደራል መንግስቱ። ስለዚህ አስታራቂ የሆነና መወገዝ የነበረበት አብይና የሱ መንግስት የማስታረቅ ክሬዲት ወስዶ ተመስጋኝ ሆኖ ወጣና እነዚህ ታራቁ ተብለው ገቡ። ከዛ የዛ የቀረው ሲኖዶስ ግን እኛ እንገባለን ቅርታን ጠይቃለን እነሱ ድሮም እዚህ ውስጥ ስለሌሉበት እዛው እንደያዛችሁ ትቀመጣላችሁ ተናግሯል እኮ ሳውሮስ።
አዎ
እኛ እንኳን ብንገባ ነገሩ ካሁን በኋላ አይቆምም ብሏል። በቃ ይሄንን እኮ በፊት ለፊት ነው የተናገረው። እሱ ቀጠለ በቃ እኛ እንገባለን ያሉትን አሟልተን እናንተ እዚህ ውስጥ ስለሌላችሁ ድሮ ምን ያደርጋችኋል ቤተክርስቲያኑ በእጃችሁ ነው በኃይል ሊያደርጓቸው አይችሉም ምክንያቱም በኃይል ያለው የመንግስት እጅ ነው ፖሊስ ያለው የክልሉ መንግስት ነው የክልሉ መንግስት ሰፖርት ስላለው ማንንም አያስወጣችሁ የእናንተ ነው ተብሎ እነዚህ አላማውን ዛጋ ዴሌጌት አድርገው እየመሩም ጭምር ግን እዚህ ጋር የነበራቸው ከዚህ ውስጥ በመውጣታቸው ሊመጣ የነበረውን ተቃውሞ ሰፕረስ ለማድረግ ግን በአካል ብቻ በመንፈስ በድርጊት በሐሳብ ሳይገቡ በአካል እጅግራቸው ብቻ እዚህ ሆኖ የቀጠለ ነገር ነው። ስለዚህ መጀመሪያ አፈንግጠው ሲወጡ ከነበረበት ሁኔታዎች ምንም አልተለወጡም። የተለወጠው ምንድን ነው? ሊመጣ የነበረውን ውግዘት አወገዙትና በፊት ለፊት ሲሄዱበት የነበረውን ነገር እከሌ ነው ተጠያቂ ብለህ ልትይዝ የበላይ ተጠያቂ ሆኖ ልትጠይቀው ልትጠቆምበት የምትችለው ሰው እንዳይኖር አድርገውት ከዛ የተደራጀ አካል ህዝባዊ ገጽታ እንዲኖረው ከጀርባ አስቀምጠው ግጭቶች ሲፈጠሩ ፖሊስ ግጭት በማብረድ ሰበብ ገብቶ የሚፈልገው ነገር እንዲደረግ የሚያደርግበት አደረጃጀት ወጣና ቀጠለ። ምንም የተለወጠ ነገር የለም። የኦሮሚያ ቤተ ክህነት የሚባል ነገር ለመመስረት የራሱ ሲኖዶስ እንዲኖረው የማድረጉ ነገር ቀጥሏል። ቤተክርስቲያኖቹ ተይዘዋል። ይቀጥላል፣ አይቆምም ይሄ ነገር። መጨረሻ ላይ ያኛው በፍጹም ሊመለስ የማይችልበት ደረጃ ሲደርስ ሶስቱ በአካል ብቻ የገቡ ሰዎች ይወጡና አመራሩን ይቀበሉታል። ይሄ ነው እየተደረገ ያለ። ግን ሊነሳ የነበረውን ተቃውሞ በተኑት ለጊዜውም ቢሆን አለዘቡት። እንደውም መንግስት ክሬዲት ወሰደ። በቴሌቪዥን ሪከርድ ያደረገውን አድርጎ ቀርቦ ትልቅ ስራ የሰራ ኦፍኮርስ ብዙ ሰዎች መሸወር ትተዋል። አሁን ባቢ ግን የተወሰነ የህብረተሰብ ክፍል ውስጥ አቤት እንዴት አይነት የተባረከ ሰው የሚለውን ክሬዲት አሰስ አድርጎ ይሄ ነው በቃ በተጨባጭ መሬት ላይ ያለው ነበር።
አንድ ሰው ማን ነው ቲያትረኛ ነው ሲል አንድ ጽሁፍ አንብቤ ግጥም ነገር አንብቤ ነበረ የዛሬ ሁለት ወር አካባቢ ነው ሰላብይና አሁን ቪዲዮ ስትመለከተው ሁለተኛውን ቪዲዮ ስትመለከተው ቁጭ ብሎ ረጋ ብሎ አንድ ሰው ሲመለከት ደንበኛ ቁጭ ብሎ ተውኔት ይሰራ ነበረ። በቃ ቲያትር ይሰራ ነበረ። አቀማመጡን የፊቱን እንትን አድርግ አልፎ አልፎ የሚጠይቃቸውን ጥያቄዎች እነዚያኞቹ የሚናገሩትን ነገር እና ከእነሱ ጋር የሚያደርገውን ጭቅጭቅ ስትመለከተው ልክ አሁን አንተ ያልከውን ነገር በሰዎች አእምሮት ቀርጾ በቃ እንደወሳቸው እና ቤተ ክህነት ውስጥ እንደው ሌላው የተረጋገጠ ነገር የለኝም፣ ግን ቤተ ክህነት ውስጥ በጣም አሁን ሲኖዶስ ውስጥ ያሉት ሰዎች አንዳንዶቹ ጠቅላይ ሚኒስትሩን በተለየ መልኩ እንትን ማድረግ ማገዝ የሚፈልገውን ነገር እንዲያደርግ ለማገዝ ፍላጎት እንዳላቸው የሚወሩም ወሬዎች አሉ። ግን ወደፊት የሚታዩ ነገር እኔ የምጠረጥራቸው አንድ ሁለት ሰዎች አሉ። እዛ ውስጥ ምንም ችግር የለም ብናገሩም ችግር የለኝም፣ ግን አሁን አልቸኩልም ብዬ ነው እንጂ ብናገሩም አይከብደኝም። ደግሞም እናገረዋለሁ አንዱን ቀን የካፋ ይለታ ሲካፋይ ነው ብዙ ነገር የምታደርገው። ለማንኛቸውም እኔ ፍርሃቱ እየበሳብኝ እየበዛ ነው የመጣብኝ። አንድ የነበረው በቃ አንድ ለኢትዮጵያ የነበሩት ሃይማኖታችን የኢትዮጵያ እስልምና ሃይማኖትና የኢትዮጵያ ኦርቶዶክስ ሃይማኖት ነበሩ። ሁለቱንም አፈረሳቸው አብይ። ሲያፈርሳቸው ደግሞ አማኙ ምእመኑ ቁጭ ብሎ እየተመለከተ ከንፈሩን ከመምጠት በስተቀረ ምንም ያደረገው ነገር የለም። እያደረገም ለማድረግም ፍላጎት ያሉ አይመስለኝም። የቱን ያህል ጥላቻ እንደ ይዞ እንደሚኖር አላቅም፣ ግን ኢትዮጵያዊነት የሚባለው ነገር ኢትዮጵያዊ ነኝ ብለ የሚባለው ነገር እኔ በቃ ዝም ብሎ በአፍ ላይ ብቻ የተንጠለጠለ ነገር ይመስል ኢትዮጵያዊነት ሃይማኖቱም ባህሉም ህዝቡም አኗኗሩም በቃ ህብረተሰቡ አንድ ላይ የተቆራኘበት ነው እንጂ እንደው በየጊዜው የሚመጣና ልክ እንደ ለማ መገርሳ እንደተናገሩ ኢትዮጵያዊነት ሱስ ነው ብሎ እንደ ሲጋራ ሱስና እንደ አረቄ ሱስ የሚሄድና የሚለቅና የሚመጣ አይነት ነገር አድርጎ የያዙት ይመስለኛል። ኢትዮጵያዊነት በአጼ ኃይለ ሥላሴ ጊዜ ጥሩ ነበረ፣ በደርግ ጊዜ ጥሩ ነበረ፣ በኢህአደግ መጥፎ ነው፣ በኢህአደግ ብንትር አይደለም ብለ አሁን ደግሞ እንደ እስክና ካቶም ኢትዮጵያዊ አብይ ያለው ብቻ ነው ኢትዮጵያዊ ብሎ የሚያጨብጨብ አጨብጫቢ የበዛበት ሆኖን ያየሁትና በጣም በሚያሳፍር ሁኔታ ሃይማኖቱም ፈርሷል ለማለት ያህል ነው። አገር ብቻ አይደለም የፈረሰው፣ የተረፈን አንድ እሱ ነበረ፣ እሱም ሄዷል። ሌላ ነገር ከሌለ ወደ ሌላው እንሂድ። ኖ እዚህ ላይ ሌላ የምትለው ነገር አለ እዚህ ላይ?
አይ እዚህ ላይ የለም። በቃ እኔ ሰመራይዝ አድርጌዋለሁ። ይሄ ነው
በጣም ጥሩ
ሂደቱም ይሄ ነው የሚሆኑ ሶስቱ ሰዎች በኋላ ቆርጦ ራሱን አውቶኖመስ እየሆነ ከሄደ በኋላ ወጥተው እዛ ጋር ይሆናሉ። በአካል ነው የወጡት፣ በሀሳብና በመንፈስ እዛ ናቸው እየመሩት ነው።
አዎ እዚህ ላይ
በመንግስት ድጋፍ
ይሄን ስናወራ ላስት ዊክ እንደዚህ ስናወራ እዚህ አካባቢያችን ያለ የቅድስት ማርያም ቤተክርስቲያን በተመለከተም ተናግሬ ነበር እና አንድ ሁለት ሰዎች የደወሉም አሉ ያገኙኝም አሉ። እኔ እንኳን ቅሬታ አይመስለኝም፣ እንደው ዝም ብሎ አለማወቅ እስካልሆነ መሰለኝ ቅሬታ አይመስለኝም። እርቅ ላይ ስለሆኑ ለምን ተተዋቸውም ያሉኝ ሰዎች አሉና እርቅ ላይ መሆናቸውን አውቃለሁኝ። እርቁ ግን እንዲፈጸም እርቅ ስምምነት እንዲፈጸም ቤቱን ለቀው እንዲወጡ ጥያቄ ቀርቧል። ያንን ጥያቄ ማቅረብ መቀበልና ያን ተግባራዊ ማድረግ የአቡነ ያዕቆብ ስራ ነው፣ የሌሎቹ አይደለም። በስምምነቱ እንደተነገረኝ እንደማቀውም እንደ አባትነት እንደሚቀበሏቸው የሀገረ ስብከቱ ኃላፊ መሆናቸው እንደሚቀበሉ ሌሎቹ ቤተክርስቲያናት አብያተ ክርስቲያናት የሚያደረጉትን ማንኛቸውን ማስተዋጽኦ አድርገው እሳቸውን ሊንከባከቡ እንደ ሌላው እንደ ማንኛውም በአትላንታና አካባቢ ባሉ ቤተክርስቲያኖች በዛው መሰረት ሊንከባከባቸው በዓላት በሚሆን ጊዜ እንዳስፈላጊነቱ መጥተው ቡራኬ እንዲሰጡ እንደሚያደርጉ ይሄንን ተስማምተዋል። በዚህ በርቁስና በስምነቱ ይሄን ነገር እንደሚያደርጉ ተተናግረው አሁን ምንድነው ያለው ችግር ምንድነው? ሳቸውና ሳቸው የሚመሩት ተጓዳኝ ቦታ ምንድነው? ቤቱን ማግኘት አለብኝ ነው። ቤቱ የምእመኑ ነው የሳቸው አይደለም። ይሄንን መገንዘብ አለባቸው ነው ነው ያልኩት። አንድ ሁለተኛ ነገር ይሄን ያል ለአቡነ ማቲያስ ጸሎት ይደረጋል በቤተክርስቲያን ውስጥ። በጣም የሚገርመው ነገር የኛ የኦርቶዶክስ ሃይማኖት ጸሎት ይደረጋል ለፓትርያርኩ፣ ለሀገርም ለፓትርያርኩም ይደረጋል። ለሀገረ ስብከቱም ሰው ደግሞ በአባትም ደግሞ ይደረጋል። እኔ እንደው በጣም የሚያሳፍረኝ ነገር አሁን ቁጭ ብዬ በቤተክርስቲያን ቁጭ ብዬ ሳዳምጥ የሳቸው ስም ይጠራል ቡራኬ ላይ ጸሎት ላይና ስለሳቸውም ይጸለያልና እንዴት አድርገን ነው እኔ የራሳቸውን ልጆች ጋር እንደዚህ አታካራ ለወጡ ሰው እንዴት ነው ጸሎት የሚደረገው? እኔ ባካችሁ ማላቆ ነገር ካለ ንገሩኝ፣ ግደልም ንገሩኝ፣ እኔ መማር ፈልጋለሁ። ሁሉ ነገር እሳቸው እጅ ላይ ነው ያለው፣ አቡነ ያዕቆብ ላይ ነው እጃቸው ላይ ነው። ይርበም ታስታውሳላችሁ አንድ ጊዜ አንድ ምእመን ያለችው እፍ ሲሉት ይጠፋል እፍ ሲሉት ይበራል አሉ። አቡነ ያዕቆብ ሁሉ ነገር እጆ ላይ ነው ያለው፣ ይብቃ ይበሉ። ጁሪ ነው የሚሄደው፣ ፍርድ ቤት የሚወሰኑ ነገር አይታወቅም፣ ዳኛ የምትወስነው ነገር አይታወቅም። ከዚህ ሁሉ ከመተዛዘብ ቀላሉ ነገር በቃይ ልጆቼ ብሎ ማለቱ ይበጃል ብዬ ለማስታወስ ነው። የዚህና የዛኛውን ብቻ ሳይሆን ከመንደርተኝነት ወጥተን ሃይማኖት እንድንመልከቱና እንደ አባት እንግዲህ ሁሉ ሰው ይጸልይሎታል። ለእርሶ ሰላም ነው የሚጸልዩ አይደለም እንዴ? እርሶስ ምን አለ ለእርሶ ሰላም የሚጸልዩን ለእርሶ ሰላም የሚጸልዩ ለእርሶ ደህነት የሚጸልዩን ህብረተሰቡን ምእመኑን የእርሶን ልጅ የማርያምን ልጆች በቃ ልጆቼ ተስማምቻለሁ ተስማምተናል ብለው ቢተውት ይሻላል የሚል ለማለት ነው። የሚቀጥለውን ሁኔታውን እንግዲህ እናያለን፣ ምን እንደሚሆን አላውቅም። ወደ ሌላ ጋር ሂድ። የእኛ ፖለቲካ ትንሽ እንትን እያደረገ የመጣበት ነው። አሁን ደግሞ የአማራ ክልል የሚባል ነገር አማራ ክልል አለ። የአማራ ብልጽግና የለም። በነገራችን ላይ የብልጽግና ጽህፈት ቤት አስተዳዳሪዎች
የለም፣ አንድ ብልጽግና ነው ያለው።
የብልጽግና
ከአመራር ከአወቃቀር ደረጃ አንድ ነው ያለው።
አማራ ክልል ጽህፈት ቤት የብልጽግና ጽህፈት ቤት አመራሮች ሰሞኑን የተለያየ መግለጫዎች ሲያወጡ ነበረ። አንዳንዱ እጅ ጣት የመቀሰር ከጠቅላይ ሚኒስትሩና ከእሳቸው አካባቢ ካለው ከዋናው ብልጽግና ልበል ከኦፒዲዮ ወይ በቃ ከኦሮሚያ ብልጽግና ሊሆን ይችላል ብዬ ከብልጽግና ጋር ልበል፣ ምክንያቱም አንዳንድ ጊዜ ላጠራርም ስለማይመች ማለት ነው። አንዳንድ ጊዜ ደግሞ ጠላትን ከየት እንደሚፈጥሩት አላቅም። ጠላት ድሮ ወያኔ ነበር፣ ወያኔ የለም። አሁን የምን ጠላት ለማምጣት እንደሆነ አላቅም። እርስ በርሳቸውም የሚቃረኑ ይመስላሉ። ግን አደጋው ግን ቁልጭ ብሎ መጥቷል። አሁን ችግሩ የተጻፈው ደብዳቤ ለማን ነበረ? እኔ አሁን ቁጭ ብዬ ስመለከተው፣ ምክንያቱም የተሸፋፈነ ነገር አለ። የዚህ የአክቲቪስቶችን አጀንዳ ለማስተካከል እኛ ሰነፎች አይደለንም፣ እኛ እናንተ እንደምትሉን አይደለንም፣ እኛ እኮ ለአማራ ሕዝብ እንቆረቆራለንና ብለው ያወጡት መግለጫ ነው የመሰለኝ አሁን ስመለከተው። ትላንትና ደግሞ ይልቃል ደግሞ ተነስቶ ደግሞ አንድ ብንሆን ጥሩ ነው አገራችን ምናምን ነገር የሚል ደግሞ ሌላ ታምር መጣ።
አንድነታችን ጠንካራ ውስጣዊ አንድነት ያለው ሕዝብ ጠንካራ መሪን ይወልዳል ምናምን ብሎ ደግሞ
ሌላ እንትን አይደል እሱ
ለኢትዮጵያ አንድነት
ከማጋር ተጣላን ነው
አብይ ስለ መውለድ እያወራ ጀመረ።
አዎ እና በቀደም ከአንድ ሰው ጋር ሳወራ እኔ ይሄ መግለጫቸው ፌክ ነው ብዬ ያለሁኝ፣ ምክንያቱም አንድ የሚፈልጉት አጀንዳ አለ ወይንም ደግሞ የሰውን አጀንዳ የሰውን አመለካከት ለመቀየር የሚፈልግበት አጀንዳ ሰጡን ማለት ነው። እነሱ በፊት ናቸው። ያኛው ደግሞ አንድ የተደናበረ ሰው እያለ ደግሞ ከኢትዮጵያዊነት ወደ ምንድን ያወረዱን አለ። ወደ አወርዶ አሁን ወደ አማራነት አወረዱ፣ ከአማራነት ደግሞ ወደ ሰውነትን አወረዱን ያለው ወደ ሰውነት ወደ ብቻ እና አሁን የእሱን ስንግግር ስትመለከተው ደግሞ እንዴ የአብይን መንግስት ነው የሚለው ወንስ በጣም 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 የተምታታባቸው ሰዎች ናቸው። እኔ ምን አይነት እርግማን እንዳለብን አላቅም። በአጠቃላይ እርግማን ካልሆነ በስተቀር እንደነዚህ አይነት አመራር ከላይም ከላይ ከጠቅላይ ሚኒስትሩ አንስተ እስከ ታች ድረስ በውሸትና በነገር የተጎነጎኑ አይቻላቅም። እኔ ሳላን አንብ ያላቅም አይቻላቅም አድሜም ለዛ አይደለም ግን በታሪክም አላነበብኩኝምና ምንድነው እዚህ የሰሞኑ ጋጋታ ምን ይመስላል? አንድ ሁለተኛ ነገር አሁን ደሞ ያያየን እንደያየው ደሞ ያ እስክንድር ነጋ ጉብ ብሏል አማራ ክልል ታስሮ ቁጭ ብሏል። ጥራታ ወጣውን ጥሎ ፖለቲካል ገባን ብሎ ነበር። ከየትና ከየት ዞሮ ነው አሁን እስር ቤት ታየ አታየ ተባለው? ዛሬ ጠዋት እንግዲህ አሁን ባህር ዳር እስር ቤት ታየን የተባለውና አሁን ፌስቡክን ስመለከቱ ብዙ እንትን ያያየው ዝም ብዬ እንትን ያደረኩ የነበረና የሱ ፎቶግራፎች እንደገና የብዙ ናቸውና ምንድን ነው ነገሩ? እስቲ አጠር ባለ መልኩ ሌላ ምናቸው ነገር
ይችላል? እሺ ጉዳዩ ሰፊ ነው። አጠር አድርጎ ነው ሰዓት
የለም
ሰዓት ስለሌለን የሰሞኑ የመግለጫዎች ጋጋታ ምንድን ነው የሚለው ነው። የመጀመሪያው ቀን ያወጣው መግለጫ በትላንት የታሪክ ምርኮኞች እና በነገው ተስፋችን ቁማርተኞች ህልውናዋን የምታጣ ሀገር መገንባት ሁላችንም የሚጠበቅ ኃላፊነት ነው በሚል ርዕስ መቼም በጣም ወርዲ ሰብስታንሱን ለማግኘት አሽሙር ነው። ማን ነው የሚሰደበው የሚለውን እንግዲህ እንትኑን የሚያውቅ ሰው ነው የሚያውቀው። ዝም ብሎ አሁን
ውስጥ ገባ
ይሄ ነገር በእንግሊዝኛ ነው የተጻፈው ብለህ አስብና አንድ በዚህ ሳምንት ኢትዮጵያ ውስጥ ምንድን ነው ብሎ አንድ ሰው የውጭ ሀገር ሰው ቢያነበው ምንድን ነው እሱ ነው የሚለው ወርጊ ማን ላይ እንደሚባል አይታወቅም። እኛ ዝም ብለን ለምሳሌ ቁማርተኞች ሲል ያኛው ቁማር አንስቷል የሚኒሊክ ታሪክ ምናምን የድሮ ታሪክ እያነሳ በመውቀስ በኩል በኦሮሞ በኩል ያለው ወገን በተለይ ፊት ለፊት ወጥቶ በመናገር ሽመልስ አብዲሳ አሉ እንደዚህ እያልን አይማ የኦሮሞ ብልጽግና በተለይ ሽመልስ በሰሞኑ በሰጠው መግለጫ የተናገረው መነሻ ያደረገ ነው ብለን ነው የምንገምተው። እንደሱ ነው የሚመስለው። ለምን ይሄን አወጡ? እንግዲህ ትልቁ ነገር የአማራ ህዝብ ጥሏቸው ሄዷል። በብልጽግና ምህዋር ላይ ሳይሆን ያለው በራሱ ምህዋር ላይ ነው የአማራ ህዝብ ያለው። ጥሏቸዋል። ትክክልም ይሁን አይሁን ይሄ ነው ፍላጎቴ፣ ይሄ ነው መጠበቅ ያለበት እንደ አማራም እንደ ኢትዮጵያዊም ብሎ የያዘው አቋም አለ። እሱን ከግብ እንዴት እንደሚያደርሰው የአደረጃጀት ችግር ነው ያለበት። አደረጃጀቱን አንዴ ሲገነባ አንዴ ሲያፈርሱበት ኤንወይ ሄዷል። ከነሱ ጋር አይደለም በመንፈስ ግን በጃቸው ስላለ ብቻ ነው እየመሩ ያሉትና በጣም አስደንግጧቸዋል። ደግሞ በተለይ ከዚህ ከኦርቶዶክስ ቤተክርስቲያን ጋር በተያያዘ ጉልበቱንም አዩት እና ያ ንቅናቄ ውስጥ የአማራ ህዝብ በተለይ ሙሉ በሙሉ ነው ያለበት፣ የአማራ ሙስሊም እና ፕሮቴስታንት ሳይቀር። ስለዚህ ጉልበቱንም አዩት አሳያቸው። ስለዚህ እሱን መምሰል አለብን ነው። እሱን ድሮ ወያኔን ትሰድብለታለህ፣ ወያኔን ስትሰድብለት መጥቶ ይለጠፍልሃል፣ አብሮ መሳሪያ ያነሳል ሆ ይላል። በዛ መንገድ ስለሆነ የቀረጹት ጠላት እየተፈጠረለት ስለተቀረጸ ቶሎ ብለው ወያኔ ነው የሚያጥላሉለት። አሁን እሱም ማጥላላቱ ብዙም ሩቅ የሚያስኬድ አይደለም። በዚህ ላይ ፊት ለፊት የሚታይ የተጋረጠ ነገር ስለሌለ ኦሮሞን የኦሮሞ ወገኖችን የኦሮሞ ብልጽግናንና ስጋት የፈጠረባቸውን ሽመልስ አብዲሳ ሲሰደብ የአማራ ህዝብ ከኛ ጋር ናቸው ይለናል ነው። በቃ ይሄ ነው ሞቲቭ አሉት። እውነትም ህዝቡ እንዴ እነዚህ ሰዎች ነፍስ ገዙ እንዴ ነው ያሉት። ነፍስ ገዝተው ከሆነ ጥሩ ነው ብሎ እንደውም አዲስ የትግል አቅጣጫ ወደ ማሰብ ወደ ምናምን እንደዚህ አይነት ነገሮች ብቅ ከዛም ከዚህም ብቅ አሉ። ብዙም ሳይቆዩ ግን ምን አባታችሁ የምትሉት አሏቸው መሰለኝ። ጠንካራ ውስጣዊት አንድነት ያለው ህዝብ ጠንካራ መሪን ይወልዳል፣ አንድነቱና ክብሩን በደሙ ምርታማነትን እድገቱን በላዊ ያነጻል ምናምን ብሎ አብይ አህመድ ነው እንዴ ጽፎ የሰጠው? ያ እሱ ነው የሚመስለው። አብይ አህመድ ጽፎ የሰጠውን ለጠፈና ቁጭ አለና ቅድም ያልከውም ይሄ ወደ ኢትዮጵያነት ምን እንደሆነ የማይገባ ነገር አመጡና ከዛኛው እንትን ውስጥ ደግሞ ወጡ። እንግዲህ በመሰረቱ ብልጽግና የሚባለው ውስጥ ያሉት ስብስቦች ጽህፈት ቤት ነው ያላቸው። ቅርንጫፍ ፓርቲው አንድ ነው። አንድ ማዕከላዊ ኮሚቴ፣ አንድ ስራ አስፈጻሚ፣ አንድ ጀነራል አሴምብሊ ነው ያለው። የአማራ በራሱ የሚወስነው ነገር የለም፣ መሪም የለውም። የራሱ የጽህፈት ቤት ኃላፊ የቅርንጫፍ ጽህፈት ቤት ኃላፊ ካልሆነ መስተገር ብልጽግና ውስጥ ያሉት ግን ብልጽግና ውስጥ ግን ሌሎች ሰብ ኤንቲቲስ አሉ። የአማራን ህዝብ እወክላሉ የሚል አማራን ህዝብ እወክላሉ ብሎ የተመረጠ የኦሮሞን፣ የሲዳማን ምናምን የሚል በተለይ በአማራና በኦሮሞዎቹ መካከል እንትኑ ራሱ ብልጽግና አይዲዮሎጂ ስለሌለው ዝም ብለው እጭቅ ነው እንጂ ያሉት ያሰራቸው አይዲዮሎጂ ነው የሚያስር። ፓርቲ ስትመሰረት አንድ ላይ ያስተሳሰራቸው ነገር የላቸውም። በኢህአዴግ ጊዜ ኢህአዴግ አይዲዮሎጂ አለው። በዛ አይዲዮሎጂ ዙሪያ ነው የተሰባሰቡ። ፓርቲ ውስጥ እስካለ ድረስ አቋምህ፣ እምነትህ የምትገልጸው ያን አይዲዮሎጂ ነው። አሁን እሱ የላቸውም እነዚህ። ስለዚህ ንፋስ ነው፣ ወደ ነፈሰበት ነው የሚሆኑት። እዛ ጋር ንፋሱ ሞቅ ሲል ያኛውም አንድ አቋም ይይዛል፣ ያኛውም አንድ አቋም ይይዛል። እና እነሱንም ጭምር ነው ያየንበት። እዛ ጋር ነፈሰ አይዲዮሎጂ ስለሌላቸው እዛ ንፋሱ የመጣበት ቦታ ጋር እሱን ተከትሎ ይሄዳል፣ ይሄኛውም እሱን ተከትሎ ይሄዳል። እንደ አጋጣሚ ደግሞ አልፎ አልፎ ንፋሱ አንድ ላይ ያደርጋቸዋል። ይሄ ነው ያለው። ይሄ አደገኛ ነገር ነው። እዚህ ፓርቲ ውስጥ መካረር እየተፈጠረ ነው። ፓርቲው አንድ አይደለም። እዚህ ፓርቲ ውስጥ የሚፈጠር መንግስት አገር እያስተዳደሩ ስለሆነ ኃይል ስላለ በእጃቸው ልዩ ኃይል አለ፣ የታጠቀ እሳት የሚተፋ መሳሪያ የታጠቀ አደገኛ ነገር ሊፈጠር ይችላል። ሀገሪቷን ሊያፈርሱ ሁሉ ይችላሉ። ወይ እንዲሆኑ ወይ የተለያየ ክልል የሚያስተዳድሩ የተለያዩ ፓርቲዎች ይሆኑና በሚያግባባቸው ነገር የሚግባቡ ይሆኑ። ይሄ አንዲፋይ እንዲሆን ምን እንዳስተሳሰራቸው ማታውቀው ነገ ንፋስ የሚያሰባስበው ነገ ንፋስ የሚለያየው ነገር አንድ ቀን ኃይለኛ ሁሉ ንፋስ መጥቶ ሊያባላቸው ይችላል። በተለይ አብሮ ተያይዞ በሁለቱ እንወክላለን በሚሉት ህዝብ ያም ለጥቅሙ በሚያነሳሳው ወይም ለፍላጎቱ በሚያነሳሳው ህዝቦች መካከል ዘላቂ መቃቃር፣ ግጭት ሊፈጥሩ ይችላሉ። በዚህ መካከል ሁለቱም አገሪቷን ማስተዳደር የማይችሉበት ሁኔታ ላይ ስለሆነ ያሉት ሌሎች ኃይሎች ህዝቡን ይዘውት ሄደው አገሪቷ ወዴት እየሄደች እንደሆነች እንኳን የማታውቀው ሁኔታ ይፈጠራል። ምክንያቱም መሪዎች አይደሉም እነዚህ። አይዲዮሎጂም የላቸውም፣ አንድነትም የላቸውም። እያንዳንዱ ቀን ነው የሚመራቸው። እና እንዴት አድርጌ እንደምገልጸው የሚያስቸግረኛል። ሰዓቱ እያሰብኩ ነው። ሀገሪቷ ወደ መፍረስ እየወሰዷል። አደገኛ ነገር ነው የምናየው። ሌላ ከእስክንድር ጋር ያነሳልኝ ነገር እኔም ከሰዓት በኋላ ነው ድንገት ያየሁት እና የድሮ ፎቶግራፍ ነው ምንድን ነው እሱ ደግሞ መልኩ ከእስር ቤት የተፈታ ሰሞን ይመስላል። ያዝ ነው የሚሉት እንግዲህ ቡሬ አካባቢ ይላል አንድ ያየሁት። ከዛ በኋላ በተለያየ ቦታ የተለያየ ነገሮች ስመው በኦሮሞ በኩል ያሉትን ስመለከታቸው ፋኖን ተቀላቅሎ ፋኖን እየመራ እንደውም በወለጋ በኩል ታጣቂዎች ገብተው ኦሮሞውን እንዲጨፈጭፍ ያደረጉትን ዘመቻ እሱን የመራው ወሎ ላይ ኦሮሞዎቹን ያስጨፈጨፈው የተጨፈጨፉበትን ወረራ እሱን የመራው አሁን በማስረጃ ተይዟል የሚል ነገር አለ። በሌላ በኩል መንግስት ስላልተናገረ ምንም የምናውቀው ነገር የለም። አይ ሲያዝ በእጁ መጽሐፍ ቅዱስ ብቻ ነበር የተያዘው የሚል ነገር አለ። የአማራ ኃይል ነው የያዘው። በማንም በኩል መግለጫ አልተሰጠም። ምንም የሰማነው ነገር የለም። ይህ መናገር አንችልም። ግን በአጠቃላይ ይሄ ነው ያለው።
እኔም አሁን
እስካለው ድረስ ይሄ ነው ያለው። ግን በቀጣይ የምናነሳው ይሆናል።
ለወጣ ስል ነው ያየሁት እና አንድ የውጭ ሀገር ዜጋ ጋዜጠኛ ነው የዘገበው ባህር ዳር ላይ እንደታየና ፍርድ ቤት ሊቀርብ ይችላል የሚል ነገር ነው የተናገረው። እና ምን ያደርጋል ነው ልጁ ሰውየው እንኳን የጠየቀው ምን ያደርግ ነበር እዛ የሚል ነገር ነው። ለማንኛቸውም እንግዲህ እርግጥ ሆኖ ታስሮ ከሆነ እስካሁን ድረስ የት ነበረ የሚለውን እንግዲህ መንግስት የራሱ ሊኖረው ይችላል። እሱን እንትን እናደርጋለን። ወደ ትግራይ እንሂድ። ወደ ትግራይ ይህ ከመሄዳችን በፊት ግን አሁን እዚህ የዚህ የወልቃይት አስመላሽ የወልቃይት ማንነት አንድ ስም አላቸው
የወልቃይት ማንነት አስመላሽ።
እነሱ ትላንትና መግለጫ በእንትና በኩል በሲሳይ አጌና በኩል ሲሰጡ አዳምጫቸዋለሁኝ። እና በሙሉ እንትን የሚያደርገው አሁን ትግራይ ውስጥ ያለውን ነገር ከመንግስት በላይ መንግስት ሆኖ ከኤርትራ መንግስት በላይ ለኤርትራ መንግስት ተቆርቁሮ የሚናገር ይመስላል ሰውየው እንትን ሲያደርግ እና የፕሪቶሪያውን
ስምምነት ተግባራዊ አልተደረገምና አላደረገም መንግስት እኛ እየሰጋን ነው ወያኔ እንደዚህ ማረጋለበት እንደዛ ማረጋለበት የሚል ነገር ነውና ምናልባት ጎንደር ላይ እንግዲህ አማራ አማራሮችም ተሰብስበዋል ከደመቀ ዘውዱ ጋራ ኮርኔል ደመቀ ዘውዱ ጋራና እነዚህ ነገሮች ራሳቸው ወደ አደጋ ምክንያቱም አንዳንድ አክቲቪስቶች ደግሞ ወያኔ ጦርነት ሊጀምር ተዘጋጅቷል ደግሞ የሚሉ ደግሞ አሉ እና ስማቸው ደግሞ እና እነዚህ ነገሮች እንደገና ወደ ጦርነት ሊከቱና እንትን አያደርጉም ወይ ወይስ ደግሞ መንግስት የፌደራሉ መንግስት እነሱን እየተጠቀመ ከዚህ በፊት ያደረጋቸው ብዙ ነገሮች አሉ ይሄ የተጃጃለ ኢትዮጵያዊ ነኝ የሚል ሰው ጠቅላይ ሚኒስትሩ እየተከተለ ይሄደ ዳ የተገባበታል አገሪቱም መቀመቅ ውስጥ የገባችበታልና ምናልባት ወደዛ እንትን ያደርግንም ወይ የሚል ነገር አለኝ የነሱን ነገር አዳምጠው ከሆነ ትላንትና መግለጫ ሰምቼ ስለነበረ ሌላው ትግራይ ውስጥ የስምምነቱን በተመለከተ የጊዜያዊ መንግስት ለማቋቋም የሚደረጉ ጥረቶች ላይ የተለያዩ በተለይ ተቃዋሚ ድርጅቶች የሚባሉት ይሄ አሁን በጣም አዲስ ክስ የመሰረታል የትግራይ ነጻነት ፓርቲ የትግራይ ነጻነት ፓርቲ የሚለው እነሱ ትንሽ መስመር የሳቱም ናቸው ሌሎቹ እንኳን እንትን የላቸውምና እነሱም የተናገሩት አለ ኮርኔል ጀነራል ጻድቃንም የተናገረው አለ 5 ደቂቃ ነቻለችን ስንዴ ሳላወራ ለሄድብኝ ነው ሰዓቴ እንዴ ነው አጠራርከና ሙዚቃው ስንዶ አጠራ አድርገና
አይ ይሄንን መመለሳችንም ስለማይቀር አንድ ነገር ብቻ ልበል በፕሪቶሪያው ስምምነት መሰረት የምዕራብ ትግራይ እና የደቡብ ትግራይ ጉዳይ በሕገ መንግስቱ መሰረት አወዛጋቢ ቦታዎች በሕገ መንግስቱ መሰረት ይፈታሉ ነው የተባለው አሁን ግን ይሄ የወልቃይት ማንነት አስመላሽ የሚባለው ነገር የፕሪቶሪያው ያወጣቸው ያወጣው መግለጫ አይተው ሆነ አዎ እንደኛ ወልቃይትን ማንም ሰው ሊቀማኝም ምንም የማይገባው የማልደራደርበት ጉዳይ ነው የሚል ነው ማለት ግን የወልቃይት ጉዳይ አወዛጋቢ ጉዳይ በሕገ መንግስቱ መሰረት በመከክርና በሕገ መንግስቱ መሰረት ይፈታል ነው የሚለው ስለዚህ የፕሪቶሪያው ስምምነት መንግስት ራሱ የገባበትን የሚጥስ ስለሆነ ከፌደራል ከህዋት ጋር ብቻ ከትግራይ ጋር ብቻ ሳይሆን ከፌደራል መንግስቱም ጋር የሚያጋጭ አቋም ነው አንድ በሌላ በኩል የተካን 1.2 ሚሊዮን ሰው በላይ ተፈናቅሏል ከዚህ አካባቢ። እነዚህ ሰዎች ትግራዋይ ናቸው አገራቸው ነው ዘርማንዘራቸው ይኖርበት ነው ዘርማንዘርም ባይኖርበት አንድ ሰው መኖሪያ ቦታው ኢትዮጵያ ውስጥ የትም ቦታ መኖር ይችላል ኑሮ መስርቶ አፍታ አፍሪካ ውስጥ ይኖሩ ነበር ተፈናቃዮቹ ወደ ቦታው መመለስ አለባቸው ምንም ተፈናቅ አይመለስም ነው ያለው ምክንያቱም አብሮ ወያኔ ስለሚመጣ በተፈናቃዮች መመለስ ሰበብ ወያኔ እንዲመጣ አንፈቅድም ያለው ስለዚህ አንድም ተፈናቃይ ይመጣን ፈልግም ነው የተፈናቀሉ ሰዎችን መመለስ የስምምነት ጉዳይ ብቻ ሳይሆን የሞራልም የህግም ባለም አቀፍ ህግም ጭምር የሚያስጠይቅ ነው ኤትኒክ ክሊንሲንግ ነው ኤትኒክ ክሊንሲንጉ ህጋዊ ይሁንልኝ እንደማለት ነው የሚሆነው ስለዚህ እርዳታ እንዲተባበሩኝ ፈልጋቸዋለሁ ያለው የዓለም አቀፉ ማህበረሰብ ጋር ጭምር ነው የሚያጋጨው ከፌደራል መንግስቱም ጋር ጭምር ነው የሚያጋጨው እንግዲህ ፌደራል መንግስቱ ህግና ስርዓትን ሳይሆን የሚከተለው ለጊዜው ጭብጨባ የሚያስገኝለት ነገር ስለሆነ እዚህ ጋር ምን አቋም ይዛል የሚል ነገር የለኝም ግን ራሱ ከፈረመው ስምምነት ጋር የሚታረስ ነገር ነው ስለዚህ አደገኛ ነው በህግና በህግ ብቻ ነው መፈታት ያለበት መሬት ያንድ ሀገር ውስጥ ህግ ባለበት ሀገር መሬት ይዘህ ከዚህ በኋላ እንዳደርሱብኝ ያባረርኩትም ሰዎች ወደዚህ መመለስ አይችሉም ማለት አትችልም እና አደገኛ ነገር ነው በቀጣይ ከትግራይ ጋር ጦርነት ሊከተል ይችላሉ መንግስት ነው ህግ ማስከበር ያለበት የተስማማበት ስምምነት አለ ያን ህግ የማስከበር ግዴታ አለበት አሁን እዛ ጋር አንተ ውጣና አስተዳደሩ ወደ ነበረበት ተመልሶ በምክክር እንፈጽመው የሚለውን የፌደራል መንግስቱ ነው መወጣት ያለበት ሰራዊት አለው ኃይል አለው ፍርድ ቤት አለው የሱ ነው በርደኑ የህዋት አይደለም ስለዚህ ህዋት ጦርነት ውስጥ ነው የሚገባበት ምክንያት የለም አስፈጽምልኝ ባለም አቀፉ ማህበረሰብ ፊት የተፈራረመውን ነገር አስፈጽምልኝ ከማለት ጥያቄ አንተ ጠመንጃ ማንሳት ማያስፈልገው ሌላ የትግራይ የሽግግር መንግስት ጊዜያዊ መንግስት ምስረታ ላይ ያለው ነገር ሰፊ ነው እንግዲህ ተቋሚዎቹ ያነሱት አለ የጻድቃን የሰጠው ምክር ሀሳብ አለ በመሰረቱ በጣም ጥሩ ነገሮች አሉት በብዛት ያስማማዋል ብዬ ገምታለሁ ከህዋትም ጋር ዋናው ትልቁ ነገር ግን መጋጨትና መቃረን አንዱ አንደኛውን ኤክስፖዝ በማድረግ እሱ ውስጥ ያለውን እውነት አሳያለሁኝ እና ወደ ስልጣን የሚመጣው እድሌን አሰፋለሁ በሚል የሚፈጠረው መገፋፋትና መሳሳብ የትግራይን ህዝብ ህወሓትንም ተቃዋሚ ፓርቲዎችንም የትግራይ ኤሊትንም አይጠቅም። የትግራይ ሰፊ ረጅም ጊዜ ትግል የተደረገበት ሀሳብ አንጥሮ አንድ ሀሳብ አቋም በመያዝ ወደ ህዝብ አውርዶ ህዝብን ሞቢላይዝ በማድረግ አንድን አላማ ማሳካት ልምድ ያለው ክልል ወደዛና ወደዚህ የሚሳሳብ ከሆነ ዙሪያውን አንበሳ በከበበው ደን ውስጥ እርስ በርስ እንደሚዋጉ ሚዳቆች ነው የሚሆኑት። ሁለቱም ነው የሚበሉት እና ዙሪያቸው ማን እንዳለና ማን ሰሞኑ የሰሞኑ የጠላቶቻቸው ሚዲያዎች ትሬንድ ያሳያል እና ይበላሉ። ስለዚህ ያለፉት 40 ዓመታት ኤክስፒሪየንሳቸውን ባለፉት ዓመታት ጦርነት ውስጥ ሲገቡ የነበራቸው መግባባት ኤክስፕሎይት አድርገውት ወደ አንድነትና በሰላም ወደ ዲሞክራሲም ወደ መልሶ መገንባታ መሸጋገር ላይ ነው ማተኮር ያለባቸው። መገባባት ለጠላት ካልሆነ በስተቀር ለማንም አይጠቅም፣ ሁሉም ነው ተሸናፊ የሚሆነው። ይህንን ነው ለለምሳ
ደቂቃ የለችን ማለች የለችን አለችን አለ የለ
አንድ 3 ደቂቃ ይኖር
3 ደቂቃ አለ በ3 ደቂቃ ውስጥ 3 ሚሊዮን ከብት አልቋል። ከ800,000 በላይ ለረሃብ ተጋልጧል። በጥቅሉ ከሄድን 22 ሚሊዮን ህዝብ የዕለት ዕለት የምግብ እርዳታ ይፈልጋል ኢትዮጵያ ውስጥ።
መንግስት
ስንዴ ሰደድኩ ይላል፣ ግን ስንዴ የተሰደደው ደግሞ ገበሬው ካመረተው መሸጥ ከሚገባው ወደ 3000 ብር አውርዶ ነው። ዛሬ እንደውም አሁን ከመምጣት የፊት የኤምኤስ የነፋሲልን ዜና ያዳመጥኩኝ ነበርና እነሱም ላይ ከዛ አካባቢ ያሉትን ሰዎች ኢንተርቪው ሲያደርጉ በግዳጅ ስንዴያቸው እንደተሰደባቸውና ችግሩ እንደገቡ የሚናገሩት አሉ። ከብቶቻቸውን ለማዳን ቤታቸውን ሳር ቤታቸውን እየነቀሉ እያደረጉ ነው። መንግስት ግን ምን ብሏል? ዝም ብሏል። አንድ ነገር በለኝና በዚህ ላይ የሚቀጥለው ሳምንት ሳፋ አድርገን እንይዝበታለን።
እሺ፣ ሰፊ ጉዳይ ነው።
አዎ።
የስንዴ ፖለቲካው መንግስት ኤክስፖርት ማድረግ አደርጋለሁ የምትለዋል ልጅ ነው ብዬ ያለው ሰውየው ስንዴ ላኪ ሀገር የምትለዋን ስም ብቻ ነው የፈለገው። ምን መዘዝ እንዳለው የሚያወቅ አይመስልም። ስንዴ ለዓለም ገበያ ለማቅረብ ግን በቂ አልተመረተም። የዓለም ገበያ ላይ ሊያቀርበው በሚችለው ኮስት ኦፍ ፕሮዳክሽን እና ገበያ ሀገር ውስጥ ሊያገኘው አይችልም። ስለዚህ ድሮ በደርግ ጊዜ የእርሻ ሰብል ገበያ ድርጅት የከተማውን ሸማች አፉን ለማስያዝ የኑሮ ውድነት እንዳይፈጠር ከአርሶ አደሩ ላይ አንድ ኩንታል ጤፍ ኮታ ጭኖ በ25 ብር እየገዛ ሲያቀርብ እንደነበረው ኮታ ነው የተጣለባቸው። ይሄ ነገር አርሶ አደሩን ያከስረዋል። አንድ ሁለት ወደ ውጪ በዚህ መንገድ ተገዝቶ የሚወጣው ስንዴ ሀገር ውስጥን የስንዴ አቅርቦት ስለሚጎዳው ዳቦ ቤቶችን፣ የዱቄት ፋብሪካዎችን አብዛኛው እኛ ሀገር ደግሞ ዱቄት ስንዴም ሸምቶ ቂጣም ጠፍጥፎ ልጆቹን የሚያበላው የህብረተሰብ ክፍል ስንዴውን ያጣል። በከፍተኛ ዋጋ ለመግዛት ይገደዳል። ምናልባት ፋብሪካዎች ሊያቆሙ ይገደዳሉ። ስንዴ ኮንትሮባንድ ይሆናል። አሁንም መሆን ጀምሯል። የሀገር ውስጥ ከአንድ ገበያ ወደ አንድ ገበያ ብቻ ሳይሆን በሀይል አፍኖ ወደ ውጭ የሚያመጣው ከሆነ በኮንትሮባንድ መንገድ እንደገና ወደ ሀገር ውስጥ ይገባል። ምክንያቱም ፋብሪካዎቹ ኦፕሬት ማድረግ አለባቸው። ይሄ ነው የቦረናው። እንግዲህ እሺ፣ በሚቀጥለው ነው። ሰፊ ነበረ ጉዳዩ።
ሰፊ ብቻ ሳይሆን ብዙም መናገር ያለብን ነገሮች አሉ እና እሱ
እናነሳዋለን። አስታውሰን
ለማንኛቸውም ሰዓታችን እዚህ ላይ ይገደባል። በሚቀጥለው ሳምንት ሰፋ አድርገን እናወራለን። ብዙም መናገር የነበረ ያላስታወስኩት። ለማንኛቸውም ሰላም ለሀገራችን፣ መልካም የጾም ጊዜ ለሁላችሁም። ደህና ሁኑ። ልጆች ፍቅር